ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። እንዳማረብን ብንሞትስ በሚል ርዕስ የቀረበ ነው። በመጨረሻም ከአቶ አያሌው መንገሻ የቀድሞ የወያኔ የጸጥታ ክፍል ሰራተኛ ጋር ያደረግነውን ቃለ ምልልስ የመጨረሻውን ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
ሱዳንን በማወደስ በወያኔ የሚነዛው ወሬ መሰረተ ቢስ መሆኑ ተጋለጠ። አዲሱ የወያኔ ሹም ባለሀብቶችን ደግፎ ያሰማው ንግግር አነጋጋሪ ሆኗል። የዶናልድ ትራምፕ ጸረ ኢራን እርምጃ ለዓለም ሰላም አስጊ ነው ተባለ። በዚምባብዌ ለመብት የሚደረገው ትግል ተጠናክሮ ቀጥሏል። ለእነዚህና ለሌሎችም ዝርዝሩን እነሆ። ሱዳንን በተመለከተ የሚናፈሰው ዜና በአብዛኛው የሐሰትና ወያኔን ለማሻሻት የተነዛ ነው ሲሉ የፖለቲካ ታዛቢዎች ጠቁመዋል። የሱዳን ጦር ከመተማ ገጽ ሊነሳ ነው፣ የወሰደውንም መሬት ሊመልስ ቃል ገብቷል የተባለው ቅልጥ ያለ ውሸት ከመሆኑም ሌላ ዋናው የነፍሶ ገበያ ቋራ በሱዳን መያዝ ጉዳይ ከቶም ባዲሽም አልተነሳም ብለዋል። የሱዳን መንግሥት የድንበር ኮሚቴ ሰብሰብ የሚለው ተጨማሪ የሚፈልገውን መሬት በወያኔ ስምምነት ለመንጠቅና ለመያዝ ነው ያሉ ክፍሎች ኢትዮጵያዊ እስረኞችን እለቃለሁ አለ የሚለው ማደናገሪያ እንጂ ዋናውና የፖለቲካ እስረኞች እንደማይፈቱ የታወቀ ነውም ተብሏል። ኢሃፓ ተብለው የታሰሩ፣ የአርበኞች ግንባር አባል ተብለው የታሰሩ፣ በወያኔ ጠቋሚነት ተይዞ የታሰሩ የቀድሞ አገዛዝ የጦር ኃይል አባላቶች ከቋራና መተማ በውጊያ ተጠልፎ የተወሰዱ ማለትም ከኮበር እስር ቤት እስከ ባሶንዳ ገዳሪፍ ከሰላ ወዘተ ታግተው ያሉ ሀገር ወዳዶች የሚፈቱ አይደለም ተብሏል። ለአዲሹም አስፈታው ፉከራ ለመርዳት በተራ ወንጀል ከተያዙት ውስጥ የተወሰኑትን ሊፈታ ቢችልም በርካታ የፖለቲካ እስረኞችን የሚፈታ ነው ብሎ መጠበቅ የለበትም ተብሏል። ይህ ሁኔታ በጅቡቲም በኬንያም ተመሳሳይ ነው ያሉ ክፍሎች አዲሹም የዙረት አሰሳውን አክትሞ አገር ቤት ያሉትን ሺዎች የፖለቲካ እስረኞች ሳውል ሳያደር እንዲፈታ ትግሉ መቀጠል አለበት ብለዋል። በተያያዘም ሁሉም ይፈቱ የሚለው መፈክርና ጥሪ በአንድ ስፈታ ዘመቻ ለመተካት መጣር ለማንም የሚጠቅም አይሆንም ለወያኔ ብቻ እንጂ የሚል ትችት ተደርጎበታል። አክራሪ ወያኔዎች ደግሞ አጋዚ ፖሊሶችን የገደሉ በግርግር ተፈቱ በሚል ምሬታቸውን በማስመሰል በወያኔ ድረገጾችና ጋዜጦች ላይ አስፍረዋል። አዲሱ ሹም ወይም የወያኔው ጠቅላይ ሚኒስትር እጅግም ብልሃት ያደርሳል ከሞት አይነት ሆኖበት ንግግር በማብዛቱ በቅርቡ እኛ ማንንም አናባረርም፣ አናስርም፣ አንወስወጣም ወዘተ በሚል ባለሀብቶችን ደግፎ ያሰማው ንግግር በጣም አነጋጋሪ መሆኑ ታወቀ። ባለፈው ስራ ላይ ጡብ እየጣሉ መገንባትና ማሳደግ እንጂ መቅጣት ማፍረስና አቋም አንይዝም ያሉ አዲሱ ሹም ለምን በሙስና በሚል የታገቱትን በጥቅሉ እስካሁን ይፈቱ እንዳላለ ግልጽ አልሆነም። ሀገራችን ተቀራምቶ ሀብት የሰበሰበው የወያኔ ተቋም ሁሉ መወረስ ሲገባው እና ዜብና የሙስና አባወራዎች ሁሉ ተይዘው ተወርሰው ለፍርድ መቅረብ ሲገባቸው ይህ አይደረግም። ሀብታቸውና ዝርፊያቸው ተከብሮ በበኩላችን ደግሞ ጡብ እንጥላለን ብሎ መናገር በህዝብ መቀለድ ነው ያሉት ታዛቢዎች አዲሱ ሹም አደብ ገዝቶ ችግሮችና መፍትሄዎችን ከህዝብ በኩል በቀረበው መንፈሳት ይኖ መንቀሳቀስ ሲገባው በሁሉን አውቃለሁ ባይ መንፈስ የሚያሰማው እርስ በርሱ የተቃረነ ዲስኩር ትዝብትን እንጂ ከወዳሞች ውጪ ድጋፍን አላመጣለትም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና የምዕራብ አገሮች እንዲሁም ቻይናና ሩሲያ ከኢራን ጋር ከተፈራረሙት የኒውክሌር ስምምነት አሜሪካንን ማውጣታቸውና በኢራን ላይ ሰፊ ማዕቀብ መጣላቸው የመካከለኛው ምስራቅን ለከፍተኛ ቀውስ የሚዳርግና እስራኤልና ጸረየና የሆኑትን የሳውዲ አረቢያ ኤሚሬትስን ብቻ የሚያስደስት አደገኛ እርምጃ ነው ተብሏል። የአካባቢው ፖለቲካ ተንታዮች እስራኤል የራሷን የኒውክሌር ቦምብ ከሰራሽ በኋላ ማንም አገር የዚህ ቦምብ ባለቤት እንዳውም በሚል ኢራንን ስታጠቃና ስታደናቅፍ የቆየች ሲሆን በአሜሪካ በኩልም በአሁኑ ፕሬዝዳንት ላይ ተጽዕኖ ከፍ ያለ በመሆኑ እንግሊዝ፣ ጀርመን፣ ፈረንሳይ፣ አሜሪካ፣ ቻይና፣ ሩሲያ ከኢራን ጋር ከተፈራረሙት ውል ትራምፕ አሜሪካንን እንዲያወጣ አድርጋለች ሲሉ ተችተዋል። ቱርክና ሌሎች አካባቢ ያሉት የትራምፕን ጸረ ኢራን ውሳኔ በጥብቅ አውግዘዋል። የአሜሪካው ፕሬዝዳንት የደመነፍስ አቋሞችና እርምጃዎች ዓለምን ወደ ሰፊ ግጭትና ጦርነት ሊወስድ ይችላሉ የሚል ስጋትም ጨምሯል ተብሏል። ከኢራን ጋር የቢሊዮኖች ዶላር የንግድ ውል የተዋዋሉት የምዕራብ አገሮች ማዕቀብ የተባለውን አጥብቀው የሚቃወሙት መሆኑንም ለማወቅ ተችሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። በዚምባብዌ ሮበርት ሙጋቤን አስወግዶ በስልጣን በተሰየመው አገዛዝ ላይ ሰርቶ አደሩ ህዝብ ትግል ማጧጧፉ ተገለጸ። የትምህርት ቤቶች በሀገሩ ሁሉ በተከፈተበት በአሁኑ ጊዜ በዚምባብዌ በሞላ አስተማሪዎች የሥራ ማቆም አድማ አድርገዋል። የኑሮ ውድነት ይቀንስ፣ የደሞዝ ጭማሪ ይሰጠን ዋና ጥያቄያቸው ናቸውም ተብሏል። ከአስተማሪዎች በፊት የአገሪቱ ነርሶች የሥራ ማቆም አድማ አድርገው እንደነበር ለማወቅ ተችሏል። በተያያዘ ዜና በወያኔ ቁጥጥር ስር ያለውና በመጠኑም ነፍስ መዝላት እያሳየ የመጣው የኢትዮጵያ ሰራተኞች ኮንፌዴሬሽን የወያኔን አዲስ የሰራተኛ ህግ ረቂቅ መቃወሙን ያሰማ ሲሆን በኢንዱስትሪ ፓርክ በሚባሉትና በአርከበ ስር ባሉ ዘርፎች የተሰማሩ ሰራተኞችና በቻይና ኢኮኖሚ ዘርፎች ያሉትን በማህበር እንዳይደራጁ ታግደዋል ሲል ገልጿል። ሰራተኛው የመደራጀት መብቱን የደሞዝ ጭማሪና የሥራ ቦታ ይዘው መሻሻልን በመጠየቅና ሁሉም የፖለቲካ እስረኞች ይፈቱ በማለት ጠቅላላ የሥራ ማቆም አድማ እንዲያደርግ ግፊት ጨምሯል ሲሉ ጉዳዩ የሚመለከታቸው ክፍሎች ገልጸዋል። በኮንጎ 21 ሰዎች በኢቦላ ቫይረስ ተይዘዋል ተብሎ በመጠርጠሩ የአስቸኳይ እርዳታ መስጫ እርምጃዎች ተወስደዋል። የኢቦላ ቫይረስ መኖሩ በተረጋገጠ ገጠበት ሰሜን ምዕራብ ኮንጎ ዲሞክራቲክ ሪፐብሊክ ቢያንስ የ17 ሰዎች ሞት ከዚህ በሽታ ጋር ሊያያዝ ይችላል ሲሉ በአካባቢው ያሉ የጤና ባለሙያዎች አስታውቀዋል። ኮንጎ በዚህ መድኃኒት ያልተገኘለት ወረርሽኝ በሽታ ዳግም ልትጠቃ ነው የሚል የጤና ሚኒስትር ስጋታቸውን ገልጸዋል። እንደሚታወቀው ከ2005 እስከ 2008 ዓ.ም በሶስት የምዕራብ አፍሪካ ሀገሮች በጊኒ፣ ሴራሊዮንና ላይቤሪያ 11,300 ሰዎች በኢቦላ በሽታ መቀሰፋቸው ይታወቃል። ከ1971 ዓ.ም ጀምሮ ፕሬዚዳንት አባንግ ኒጊዮማ የሚመሯት ኢኳቶሪያል ጊኒ ከፍተኛ ፍርድ ቤት ሲቲዝን ፎር ኢኖቬሽን የተባለውን የተቃዋሚ ፓርቲ ማገዱ ሲታወቅ 21 የሚሆኑ አባላቱ ላይም ረዥም የእስራት ፍርድ መበየኑን ምንጮች አስታውቀዋል። የድርጅቱ የሕግ ጠበቃ ይህን ሰኞ ዕለት የተሰጠውን የፍርድ ውሳኔ ለአምባገንነት የተመቻቸ ነው ብለዋል። በሶማሊያ ፓርላማ በተደረገው የፓርላማ አፈጉባኤ ምርጫ በጠላት ደረጃ የሚታዩት አረብ ኤሚሬትና ካታር ወራት የወሰደ የየራሳቸውን ወኪል ለማስመረጥ ሰው በላ ፍትጊያ ውስጥ እንደነበሩ ታውቋል። በመጨረሻም ለተመራጩ የፓርላማ አፈ ጉባኤ መሐመድ ሙርሳል አብዱራህማን ሁለቱም አገሮች ውክልናውን ለማሸነፍ የገንዘብ ናዳ እያወረዱበት መሆኑም ታውቋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
እንደማረብን ብንሞትስ? የሀገራችን ሰው አማማትከን ያሳምረው ይላል ምርቃት ነው። ሰው በክሩናውን ለጭብጥ ምስር ሳይሰጥ ለ30 ብር ሳይከዳ ክብሩን ጠብቆ ቢሞት የሚያስደስት ነው ለማለት ነው። ከሰብእናው ተለያይቶ ህሊናውን ገርሎ ክብር ሰው የሚያሰኘውን ሰርዞ ወይም ሰርዛ መገኘት ግን በቁም ሞት በመሆኑ ህልውናው የበድን ነው። ክብርን ጠብቆ ቃል ኪዳንን አክብሮ መገኘት ግን የሚያኮራ ህይወት አለው ነበረው ያሰኛል። ክህደትና መልፈስፈስ መዋረድን መቀበል ተራ በሆነበት ጊዜ እንደማረብን ብንሞትስ ማለቱ የግድ ሆኖብናል። እንደማረብን ቃላችንን አክብረን በክብር እንድንሸኝ ግንባራችን ሳይታጠፍ ወኔያችን ሳይከዳን ለሀገራችን ቆመን ተጀንነን ትውልድ አኩርተን እንድንገኝ ታምራት ላይኔን ሳይሆን ታምራት ግዛቸውን ሆነን መለስና መሰሎቹን ሳይሆን ጸጋዮቹን መስለን ወሮበላዋ አዜብን ሳይሆን ጀግናዋን አበራሽን መስለን ማለታችን ነው። የሰው ልኩ በምን ይለካል? እያንዳንዱ ሰው በህይወቱ ላንዴም ቢሆን ራሱን መጠየቅ ያለበት ጥያቄ ነው። ልኩን ማወቅ መገንዘቡ ወሳኝና ቀዳሚ ነው። አቅምን አውቆ አርፎ መቀመጥ በሚል ቀቢጸ ተስፋን ለማንገስ ሳይሆን ልክን አውቆ ሰው የሚያሰኘውን ጸጋ ተገንዝቦ በይገባኛል ይቻላል መንፈስ ለሀገርና ለህዝብ እንዲቆም ማለት ነው። በየታሪክ ማጠፊያው ከወገብ ሰበር ሸብረክ እያየለ ክህደት ሰብእናን እንዳያጠፋ በወሳኝ ጊዜ ለጥቅምና ለፍርሃት የማይሰግዱ ዜጎች ለሀገር ዘብ የሚቆሙ ይሆናሉ። አኩሪ ታሪክን ጽፈው አርበኛ ሆነው ይገኛሉ ያልፋሉ ታሪክም ይዘክራቸዋል። ባንዶችና ቡከኖችን ግን ታሪክ እያወገዛቸው ስማቸው ረክሶ ይገኛል። ባንዳው አስረሱና የልጁ ልጅ መለስ ማለት ነው። እነ ጉግሳ፣ ስብሃት፣ አባይ፣ በረከት፣ አባዱላም ወዘተ ዘመናዊ ምሳሌዎች ናቸው። የምሁራን ድርሻና ሚናን በተመለከተ የዛሬ 22 ዓመት የሚከተለውን ጽፈን ነበር። ማንበብ መጻፍ የሚችል በአጠቃላይም ትንሽ ቀለም የነካው ሁሉ ምሁር በሚባልበት አገር ምሁር ስንል ከትምህርት ባሻገር አገር ወዳድና ኢትዮጵያዊ የሆነውን ትምህርቱን ከህዝብ ለህዝብ ብሎ የቆመውን ክፍል ማለታችን እንደሆነ መጥቀሱ አስፈላጊ ይሆናል። የሀገራችን የረጅምና መራራ ትግል ታሪክ በህዝብ ገንዘብና አስተዋጽኦ የተማሩ ወጣቶች ላስተማራቸው ህዝብ እዳውን ለመክፈል ሲጥሩ መቆየታቸውን ይመዘግባል። መማርና ማወቅ ራስን ምሁር አድርጎ ለማቅረብ ራስን በሎሌነት ለማሳደር ከዋለ ደግሞ ህዝብን እና ወገኑን ገዳይ ይሆናል። የተማረ ይግደለኝ ሲል የነበረው የሀገራችን ህዝብ የተማረ አይገድለኝም ብሎ እንጂ ይጠቅመኛል ይረዳኛል ብሎ እንጂ መለስ ዜናዊ ይሆንብኛል ብሎ አልነበረም። የተክሱ መጨረሻ የሞረን ትርጉምና ይዘስንቃኝ የናጅሬን ታሪክና ቋንቋን መቻል ማንበብ የሚመለከት ሳይሆን ህዝባዊነትን አስቀድሞ መመዘኛ የሚያደርግ ነው። በትምህርት ቢሆንማ ስንቱ ዶክተርና ፕሮፌሰር ሀገራት ፊና ነፍሰ ገዳይ ሆኖ ባልተገኘም ነበር። በወሳኝ ታሪክ አጋጣሚ ወቅት ክብር ይዞ መቆየት ይከብድና ፍርሃት ነፍስን ይዞ ያልከሰከሰና ብዙዎች ለክርስቶስ ተገዢ ሆነው ራሳቸውንም ማፈሪያ አድርገው ሀገርንም ያሳፍራሉ። ደርግ ለስልጣን ሲመጣ ህዝብን ከርተው ከጉያው የተሻጡትን በወንጀልንም ያጀቡትም አንድ ምሳሌ ናቸው። ወያኔ በተራው ለስልጣን ሲበቃ ጊዜ ይሰጠው ብለውና ለዘረኝነትም ሰለባ በመሆን ታጋይና ህዝብን ኢትዮጵያን ያስጠቁ ሌሎች የጨቀዩ የቆሸሹ ምሳሌዎች ሆነው ተገኝተዋል። ደግ ተመኙ ክፉ ዋናው ነጥብ በያዙት አቋም ውርደትና ሽንፈትን ማንጸባረቃቸውና በተጨባጭም ለሀገር ጠላት መጥቀማቸው ነው። ዛሬም ወርቁም ሚዛኑም የጠፋባቸው ወርቅነቱን ለዘረኞች ሰጥተው እስከ ትናንት ወይኖ የከረመውን ሐዋርያ ብለው ሊቀበሉና ሊደግፉ አሰብስፈዋል። ስህተትን መድገም ብንለው ሲያንስ ነው። ወደ ወሳኙ ትግል መሰማራት ስንል እንቅፋት የሚሆነው የንቃት ማነስ ብቻ ሳይሆን ለሆድ ማደርና ከሁሉም በላይ ፍርሃት ነው። ፍርሃቱን ያሸነፈ ህዝብ ያምጻል፣ ለውጥንም ያዋልዳል። ከወንዝ ገብቶ አያልበውም። ፍርሃቱን ማሸነፍ ያቃተው ግን ነጋ ጠባ ለባለ ነፍጥ እየሰገደ እጅ እየሰጠ ራሱንም አዋርዶ አገርንም ለጥቃት ያጋልጣል። የወያኔ ፖለቲካ በህዝብ ንቀት ላይ የተመሰረተ ሆኖ መቆየቱን ሁላችንም እናውቃለን። ወያኔና ሻቢያ ይፈሩት የነበረውን አማራ ህዝብና ምሁር ንቀው ሆዳደር ብለው ማውገዝ የጀመሩት ለስልጣን ሳይበቁ ነው። ምሁሩም አገራዊ ግዴታውን ዘንግቶ ከዙሪያቸው ስለተንከባለለ የተገዥነትን መንፈስ ስላንጸባረቀ ናቁት፣ በጅምላ ህዝብን ናቁ፣ የመቶ ዓመት ቤት ሥራ ሰጠናቸው አሉ፣ አማራውና ቤተክርስቲያን የጀርባ አጥንት ሰበር ነው ሲሉም ተደመጡ። ፕሮፌሰር አስራትም የነበረውን ሁኔታ ተገንዝበው ሆዳም አማራ የሚለውን አባባል ማስደመጣቸው ይታወሳል። በተያያዘም አዛውንቱ ለእስር ሲበቁ መለስ ባያሌው የናቃቸው የኦነግ መሪዎች ሌንጮና ዲማ ውርደት ደርሶባቸው ግን በፍርሃት ተውጠው መለስን ተሰናብተው የታገቱ ሺዎችን ጥለው ወደ ውጭ በፈቃድ መሄዳቸውንም የምናስታውሰው ነው። ፍርሃት ያዋርዳል። ትግል ከተባለ ደግሞ ፍርሃትን ካላሸነፉና በሞት በራሱ ላይ ካልተጀነኑ ታሪክ መስራት ሆነ ድልን ማግኘት አይቻልም። ለአገሩና ለህዝቡ ህይወቱን የሰጠውን ትውልድ አለቀ ባዮችና አውጋዦች ዋናው ችግራቸው ያን የመሰለ ቆራት ትግል ማካሄድ አለመቻላቸው ነው። ተይዘው በጓዶቻቸው ላይ ጉዳት እንዳያደርሱ በሚል መርዝ የሚጠጡ ወይም ከፎቅ ተወርውረው የሚሰው አይደሉምና ወኔውም ቁርጠኝነቱም ሞት አይፈሬነቱም ጭራሽ የላቸውምና ጀግኖቹን የሚያወግዙት የራሳቸውን ኢምንትነት ለመሸፈን መሆኑ ለማንም ስውር አይደለም። ቀደም ከጻፍነው የሚከተለውን እንደገና ማንሳቱ ቦታው ይመስለናል። ለህዝቡ ጠበቃ ሐዋርያና መስዋዕት የማይሆን ምሁር አገር ወዳድ አይደለም ማለት ይቻላል። አገር ወዳድ ምሁር ማን ነው? ያወቀ፣ የተማረ፣ ለሀገር ጥልቅ ስሜት ያለው የኢትዮጵያን ጥቅም ያስቀደመ የግፉአን ጠበቃ ሐዋርያ፣ የትግል አርአያ የሆነ ነው። ታገሉ ብሎ ከትግል መሸሽ፣ ከትግል ርቆ የሚታገሉትን መኮነን ማውገዝ ምሁርነት አይደለም። የምሁራን ብልህ አእምሮ የሚደነቀው ለህዝብ ጥቅም ሲውል ብቻ ነው። የጥቅሱ መጨረሻ ለረጅም ጊዜ ምሁሩ ክፍል ከሰብእናውም ከማንነቱም ርቆ መቆየቱ በሆድና ፍርሃት ተሸንፎ መባጀቱ ለማንም ምስጢር አይደለም። ይህ ሁኔታ በመስፈኑ ወያኔ ከሀያ ዓመታት በላይ በእብሪትና ንቀት ጨፍሮብናል፣ ፈሽቶናል። በሕዝብ ደረጃም ቆሻሻና አድጊ እያለ ዘልፎናል፣ አፈናቅሎ ለችግርና ሞት ዳርጎናል። ወኔ ካላችሁ በጦር መኩረኝ ሲልም ደንፍቶብናል። ስንት ሺውን ዜጋ በእስር አሰቃይቷል፣ ስንቱንስ በግብረ ስየል አካለ ጎደሎ አድርጓል። ወያኔ ስንቱን ሕፃን በዘረኝነት አስገድሏል፣ ገሏል። የኩሉና ተጨማሪም የታየና በተቀቀን የተወነረ ሲሆን ንዴት ሲያንሰን ነው። በቀል ፍለጋ መሰማራት ሲያንሰን ነው። ሂሳብ ለማወራረድ ቆርጦ መነሳት የሚጠበቅብን ነው። ከእንግዲህስ በቃ ማንም ኢትዮጵያዊ ግፍና ጭቆናን አይችልም ብሎ ቆርጦ መነሳት ጊዜው ከትላንት ወዲያ ነበረ። ሞትና እድሜ ቢፈሩት አይቀርም ነውና በአሳፋሪ ፍርሃት ተውጦና ለተራ ሆድ ተገዢ ሆኖ አገር ስትሰቃይ ጆሮ ዳባ ልበስ ማለትና አልፎም አገር ሲዘረፍ አብረህ ዝረፍን መፈክር አድርጎ መገኘት ኢትዮጵያዊነት አልነበረም፣ አይደለም፣ አይሆንምም። ወያኔ ለምናየው ቀውስ ደርሶ ከውድቀቱ ለማምለጥ የሚንፈራገጠው የሕዝብ አመጽና ትግል ከዚህ ደረጃ ስላደረሰው ነው። ተለጣፊዎቹ ሸፍተውበት አይደለም፣ በአቋራጭ የሕዝብን ትግል ሊያስቆም በሚል አሁንም በተለጣፊዎቹ እየተጠቀመ ሲሆን፣ ውድቀት ሲመጣ የጨቋኞች መፈራቀቅ ደግሞ የሚጠበቅ እንጂ የሚያስገርመን አይሆንም። ለሕዝብ አለኝታው የራሱ ትግል ነውና ነው የተጀመረው ትግልን እንግፋ የምንለው። ስርየትን፣ መብትን፣ አገርን ከራሳችን አመጽና ትግል እንፈልጋቸው እንጂ ወያኔዎች መቼም የማይቀየሩ ጉዶች በቀጥታም ሆነ በእጃዙር ያመጡልናል ብለን መጠበቅ ሞኝነት ነው። ለሆድ ጥቅም አንገዛ፣ ለወያኔ ሰለባ አንሁን። ፍርሃትን አቸንፈን መወናበድ መልፈስፈስን አሽቀንጥረን ጥለን ትግላችንን ቀጥለን እንዳማረብን የጀግና ሞት እንሙት። ይህ ነው የኢትዮጵያ ጥሪ። ጸረ ወያኔው የሕዝብ ትግል ይቀጥል።
አንቺናት ሀገሬ የስንት ግፍ ታየብሽ፣ ነፍሰ በላ ነፍሰ ገዳይ ሁላ እጁን ጠረገብሽ። ተናገሪ አንቺ ሀገር እባክሽ ተጣሪ፣ ከርሰ ማጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ። ተነሱ ተነሱ በይና ቀስቅሺ ጥሪያቸው፣ እኒያን አላፍ አርበኞችሽ ውስጥ ያስተኛሽ። እስላም ክርስቲያኑ ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያ አላስባሉሽ። እባክሽ ጥሪያቸው፣ ድምፅሽን ከፍ አድርገሽ የሰማዕታት ያለህ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ የጣሉ የዓለምን ጥቁር ሕዝብ አንገት ቀና ያስባሉ እነ አብርሃም እንደ ቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደ ታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናግዴ ከነዝናራቸው እንዳያዙ ጎራል የጣይቱ ያለ አዎ የጣይቱ ያለ ምዬ ምኒልክ አሉላ አባ ነጋ ዘራ አይደረስ ብለሽ ጮይና ተጣሪ ኃይለ ማርያም ማሞ ባልቻ አባ ነፍሱን ድምፅሽን ከፍ አድርገሽ። አዎ እባክሽ ጥሪያቸው፣ ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት። ወያኔ በሚል ስም ትግራይ ውስጥ መሽገው የባሪያውን ስርዓት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት። አቤት አንቺ አገር ምን አይነት ሰው ፈጠርሽ? ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደዛ። እናንተ ጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀሩ? እኛ ለኛ አልሆንም ሰማታት ይጠሩ። እኛማ ዘረኞች ሰልበውን ወኔያችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናሪዎስን በጀርባችን አዝነን ደማችን ይፈሳል ጠዋትና ማታ በቁም ተቀጥቅጠን። እናም ተናገሪ አንቺ አገር ከርሰ ማጸንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ በይና ቀስቅሽ ጥሪያቸው እኒያን አላፍ አርበኞችሽ ውስጥ ያስተኛሻቸው። ተጣሪ አንቺ አገር።
አድማጮቻችን በማስከተል ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ የመጨረሻውን ክፍል እናሰማለን።
እንየው እንመልከተው። የሚያሰሩ ሁኔታዎች አሉ። የመዘጋጀት እንቅስቃሴ ሁሉ ያደረጉ ነበሩ። እዚህ አካባቢ ጥያቄ የሚያቀርቡ አሉ። እና እነዚህንስ በምን ትመለከታቸዋለህ? በተለይ ደግሞ በዲያስፖራ ድጋፍ ዶክተር አብይን ለማነጋገር ስልክ ደውሉ እየተባሉ ልስ ይለጠፉ አይተናል። በውጪ ነው እንግዲህ በውስጥ ያለውን ጫናተን በውጪ ያለውን ነውና ይሄንንስ በሚተመለከተው አላታየለው።
አዎ ጥሩ ነው። የውጪውን በተመለከተ እንዳልከው አንድ ሳንቲያሩ ነገር ጋራለሁ። ትክክል ነው። በጣም የተሻለም ግንዛቤው እንዳለ ይስተማኛል። ምክንያቱም አብረህበት ቆይታል። ያንዳንዱ ሰራተኛ ካንቴ ኢንተለጀንስ ሰራተኛም በላይ እውቀት አለው። ምክንያቱም ከተለያዩ ኃይሎች ጋር ከተለያዩ ሚዲያዎች ጋር ከተለያዩ የመረጃ ምንጮች ጋር ስለሚል ማለት ነው። እና ያልከው ነገር ትክክል ነው። በውጭ ያለው ዲያስፖራ የቻለውን ያህል ጥረት አድርጓል። የገንዘብ እና የደም መስዋዕትነት ከፍሏል። ገብርዬ የሚባለው ኤርትራ ሄዶ የሞተ አውሮፓ ከሄደበት ከአሜሪካ እንደዚሁ አንድ ስቴት የሄደ ሰው ኤርትራ ሄዶ እንዲሁ መስዋዕትነት የከፈለ ሰው ነፃነት ናፍቆት ነው። እንደማንኛችንም ሰዎች በእውነት የዕለት ኑሮውን መምራት የሚያስችለው ነባራዊ ሁኔታ እንደነበረ ይታወቃል። በርካቶችም አሉ እንደዚህ መስዋዕትነት የከፈሉ በህይወትም ያሉ። ግን በባርነት ከመኖር በነፃነት ህይወትን ማጣት እርካታ ነው ብለው ስለሚያምኑ ነው። እርግጥም ነው ይህ የአብዛኛው የኢትዮጵያውያን ባህል ነው። የወረስነውም ይሄንን ነው። ከቤተሰቦቻችን ያወረሱን ለባርነት ሳንሸማቀቅ ራሳችንን ቀና አድርገን በእውነት ስለ ነፃነት እንድንዘምር ለመዘምር የሚከፈሉ መስዋዕትነቶችን ከፍለህ ለባርነት የሚዳርጉን ኃይሎች ስታሽመለምድ ብቻ ነው። አለበለዚያ በባርነት ተቀምሮ ስለሆነ ስለ ታሪክ ማውራት ስለ ነፃነት ፋይዳ የለውም። አሁን እኛ ስለ ነፃነት እንድናወራ አሁን እኛ ባለንበት ነባራዊ ሁኔታ ሊቢያ፣ የመን፣ ደቡብ አፍሪካ፣ ኬንያ ወይም ሌላ ሀገር ሄዶ እየተሰቃየ ያለ ኢትዮጵያዊ ስለ ኢትዮጵያ ነፃነትና ታሪክ የሚናገርበት አንደበት የለውም። ተመልሶ በ21ኛው ክፍለ ዘመን በባርነት ውስጥ ገባ። እንዲያውም ሊቢያ ውስጥ እነዚያን ነፃ ኢትዮጵያውያን ሸጧቸው ባሪያ ብለው እነሱን ከባርነት ነፃ ያወጣውን ኢትዮጵያዊ። ስለዚህ በውጭ የሚገኘው ኢትዮጵያዊ በገንዘቡም በደሙም ከፍሏል። ለተለያዩ የፖለቲካ ድርጅቶች ሲቪክ ማህበራት አረሰባቸው ኢትዮጵያ ውስጥ በወያኔ ለሚጨፈጨፉ የኢትዮጵያ ህዝብ በሶማሊያና በኦሮሞ እንዲሁም በደቡብና በሲዳማና በኦሮሞ በአማራም ህዝብ ላይ በሚደርሰው ጭፍጨፋና በሌሎችም ላይ የደረሰውን ነገር በገንዘባቸው ለማካካስ ሀዘናቸውን ለመካፈል የሚደረገው ጥረት ቀላል አይደለም። ከዚህ አንጻር ሰው ለገንዘቡ አልሰሰተም። ደቡብ ማስተሰተም የሚያታግለው ሰው አጣ፣ የሚያታግለው ድርጅትም አጣ፣ ቁርጠኝነት ጠፋ። ከተወሰነ ጊዜ በኋላ አቅጣጫውን የሚስት የተሳሳተና የተዛባ ይሆነ መቀጠል ሳይሆን በየአመቱ ቀላቂ ወረቀት የሚይዙ መሪዎችን ያየበት አጋጣሚ ሆነ። ለመተላለፍ በተለያየ ጊዜ መግለጫ እየወጡ ራስን ለማዘጋጀት ተፈለገ። ህዝቡ ግን ገንዘቡን ያወጣው ለነጻነት ነው። ለመሰረታዊ ለውጥ ነው። ለስር ነቀል ለውጥ፣ ለጠቅላይ ሚኒስትር ለውጥ ብለው ገንዘብ አላወጣም። ደሙን አልገበረም፣ አልታገነም፣ አልተደራጀም። ፍላጎቱ ነጻነቱ ሁሉ ባልሆነ ሁኔታ ወደቀ። ይህንን ሊቀበሉ አምራቸው ያልተዘጋጁ ኃይሎች ሊኖሩ ይችላሉ። ይህን በማስረጃ አቅርበን ግን መነጋገር እንችላለን። አስር አመትም አስራ አምስት አመትም አምስት አመትም ለውጥ ካላመጣ ለውጥ ያላመጣህበትን ነባራዊ ሁኔታ መገምገም ነው ያለበት። ከገመገምክ በኋላ ወይ በአዲስ ስትራቴጂ መቀጠል ነው አለዛ ማቆም ነው። ስለማቆምህ በገንዘብና በደም ሲደግፍ እንደነበረው ህብረተሰብ ማሳወቅ ይገባል። ስለዚህ እነዚህ ሁሉ ነገሮች አሉ። እነዚህ ነገሮች ሁሉ በሌሉበት ነው ህብረተሰቡ ያን ሁሉ መስዋዕትነት ሲከፍል የኖረው። እና አስታውሳለሁኝ በሽግግር እንዲሁ አንድ የደርግ ባለስልጣን የነበሩ የፖለቲካ ድርጅት መድረክ አሜሪካ ውስጥ የሚገኝን ህዝብ ገንዘቡን አንጠፍጥፎ ከወሰዱ በኋላ ራሳቸውንም እንዳውም የሙሉ ወንጌል አማኝ ያደረጉ ወይም ፕሮቴስታንት አድርገው ደግሞ ወደ ሃይማኖት የሄዱ ልክ እንደ ጣምራ ከግሪ አንደበት አይነት እንዴት ያደረጉ የህብረተሰቡን የትግል ስሜት የጎዱ እንደነበሩ እናስታውሳለን። አሁን ደግሞ በስተመጨረሻው ይህን ስታይ የህዝብ እንደማኝነት አግኝተ አታግለ የህዝቡን ድጋፍ እያገኘ ትግልህን ለመቀጠል ጊዜ ይፈጃል። ትክክል ገንዘብ ማግኘት አይደለም፣ መታመንን ማግኘት ነው። እውነት እንደምትናገር እውነት እንደምትሰራ ማረጋገጡ ነው ህዝብ ከዛ በኋላ ይከተላል። እና እነዚህ ነገሮች ከመሆናቸው በስተቀር ዲያስፖራው አቅሙ በፈቀደ ሁሉ ፖለቲካውን ለመርዳት ለመከታተል የሚያታግለውን ለማፈላለግ በተቻለ ደግሞ በየቦታው ተደራጅቶ አባላትን አብዝቶ የተለያዩ ስትራቴጂዎችና የፖለቲካ ፕሮግራሞችን ነድፎ ለማድረግ የሚያደርገው እንቅስቃሴ በብሔር የሚሆን በህብረ ብሔር በጣም የሚያረካ የሚያስደስት ነው። ምክንያት ይህንን ለማድረግ አንተ ነፃ በመሆኑ ከወያኔ አፈና መዋቅር በመራቁ ምክንያት በነፃ የግዛት በነፃ የመኖርና የገንዘብ እንቅስቃሴ ውስጥ እንደፈለገ የመሆን እድሉን አጋጥሞታል። ያንን እድሉንም ተጠቅሞበታል። ይህንንም በመጠቀሙ የውጭ ኃይሎች ተጽዕኖ፣ የወያኔ የገንዘብ ማፍሰስና ሌሎች የወያኔ አካሎች ተጽዕኖ ሳይበግረው ኤችአር 128ን እንዲጸድቅ የቻለውን ያህል አስተዋጽኦ አድርጓል። እና ዲያስፖራው የቻለውን ያህል በጣም በሚያኮራ ሁኔታ ተሰርቷል ብለህ መውሰድ ትችላለህ። የታዩ ደካማ ጎኖች ባለፉት አምስት ወራት ሚዲያዎች ፖለቲክ ማህበራት በፖለቲካ አክቲቪስቶች ወይም ግለሰቦች አቀንቃኞች ባለማወቅ ወይም በወያኔ በተቀጠሩ ሰዎች ተልእኮ በተሰጣቸው ሰዎች አማካኝነት ሰዎቹን ባለማጤን ሚዲያውን ባለመመርመር የነሱ ተከታታይ በመሆናችን ምክንያት የዚያ ሰለባ ሆነን ትግሉን እስከ ጠቅላይ ሚኒስትር ማስመረጥ አድርገን ቋጭ ነው። ቀደም አንተው እንዳልከው እንደምሳሌ አንድ ኮሌጃቸውን ባደረስ ከመጣው የመጡ እኔም አቃቸው አዲስ አበባ ውስጥ ቀደም የገለጽኩት መስፍን ያለ የሚባል አሁን አዲስ አበባ ዩኒቨርሲቲ በማስተማር ተግባር ላይ የተሰማራ እና ከዛ በፊት የውስጥና መምሪያ ኃላፊ የነበረ የዚህ ትልቅ መሰረታዊ ጓደኛው የነበረ ሰው ነው። መሰረታዊ ጓደኛው ሶደሪም ሲሄዱ አንድ ላይ ነው ቤትም እንዲሁ ያሳለፉ አብዛኛው ጊዜ እና የመስፍንን ወደዛ ወደ ትምህርት የሚሄድ እጅ ቢሉ ተጣጣ መስፍንም በማስተማር ተግባር ላይ ነው ያለው። እንደዛ መብቃት ያበቃው የሰው ነው። ለመቃወም ብሎ መጣ ኮሌጁን ባደረ አሰጡ የሽግግር መንግስት እንመስረት ተባለ። ያንተ ከሸፈበት ጥያቄዎች እንደበዙ ሲረዳ ተመልሶ ማንነቱ ወደማ ይቺን የሚዲያ ክፍተት ይቺን የተዛባ የወያኔ ዲስኢንፎርሜሽን ክፍተት ተጠቅሞ አዲስ አበባ መሄድ ለምትፈልጉ ተመዝገቡ፣ ጊዜው አሁን ነው፣ የአብይ መንግስት ስር ነቀል ለውጥ ያመጣል እና በዚህ ሁኔታ ተጠቃሚ ልትሆኑ ይገባችኋል፣ ጊዜውን ተጠቀሙ ተብሏል። ከዛ በፊት ከሁለት ወር ከሶስት ወር በፊት ማስተዋወቅቸው ኦህዴድን ይመክር ነበር። አየዋለሁ በፌስቡክ በተለያዩ ሚዲያዎች እና እኔም አስተያየቴን ሰጥቼዋለሁ። እኔ እንኳን ግን አውቃለሁ እንዲህ የነበርክ ሰው ነህ። አሁንም አሁን ፖለቲካውን ያለማወቅ ወይንስ የማምታታት ስራ ነው ብዬ ሁሉ ጽፌያለሁ እና ኦህዴድ አሁን ያንዳንድ ያንዳንድ የፖለቲካ ድርጅቶች የነበራቸውን ድርጅት ማፍረሻው መጥተው ደግሞ ሌላ በሶስት አራት ሆነው ተቋቁመው እዚህ የሚጠብቁ የኦሮሞ አሸባሪዎች አሸባሪ እናንተ አማራን ሲያስወጂ የነበሩ በበንሻንጉል ሆፓ ቀሽማንዶ በጉራ ፈረዳና በሌሎች አካባቢዎች እነዚህ ሰዎች ከነሱ ከኦህዴድ ጋር የስልክ ግንኙነት እንዳደረጉ የሚያሳይ ነገር አለ። አዎ ጥሩ ነገር አለ። ከነሱም ጋር የምናደርጋቸው ነገሮች ጥሩ ናቸው፣ ቀጣይነት ይኖራቸዋል የሚል ቢያነስ እንዴት አይነት ነገር ስታይ አንድም የስልክ ግንኙነት የአካል ግንኙነት ቀደም እንዳልኩት በተለያየ ሁኔታ ሲደረግ ቆይቷል ከነዚህ አስቸጋሪ ናቸው ከሚባሉ ኃይሎች ጋር። በሁለተኛ ደረጃ ደግሞ ወያኔ የራሱን ቀጥረኞች ደግሞ አሰማርቷል። ሶስተኛ ቀጥረኞቹን አሽከሽነፎ የሚወጣ ወጣ ያለ ሐሳብ ያፈልቅ የሚችል ሌላ ጋዜጠኛ ደግሞ ተቀባይነት እንዲያጣ ተደርጓል። በዚህ ምክንያት ያለፉት ችግሮች እና መደናበሮች ተፈጥረዋል። ካብይ መንግስት ጋር አብሮ የመስራት ጥያቄ ያቀረቡ እንዳሉ በግለሰብ ደረጃ በቡድን ደረጃ ደረጃ ምን ነገሮች አሉ። ሌላው ኦህዴድ ራሱ በውጭ የሚገኙ የኦሮሞ ድርጅቶች ጋር የተለያዩ ግንኙነት ያደርግ እንደነበረ የሚታወቅ ነገር አለ ከግለሰቦች ጋርም ጭምር። ለዚህም ነው አንድ የአቋም ለውጥ የመጣው። ሌላው ብዙ የራ መረጃ ባይኖርኝም ከአቋም መለሳለስና ሚዲያዎቻቸው ደግሞ በአጋዥነት እንዲሰለፉ ከማድረግ አንጻር ስታየው ተስፋ መቁረጥ፣ ባጉል ተስፋ መሸነፍ፣ በጥቅም መገዛት፣ ወያኔን ጠንቅቆ ባለማወቅ የሚደረጉ የፖለቲካ ስራዎች፣ የሚዲያ ስራዎች፣ የእነዚህ ሁሉ ጫና የፈጠረው ክፍተት ህዝቡን አዛብቶታል። ስለዚህ ውጭ ያለው ለወያኔ ኢንፎርሜሽን መበርከክ ወያኔ እያሳስባት ወደ ባት ነገር ታይቷል። ውጭ የነበረው ነገር የህዝቡ ተሳትፎ ጥሩ በሚባል ደረጃ ልናየው እንችላለን። ይሄ ደግሞ መቀጠል ነው ያለበት። እንዲያውም በእያንዳንዱ ልብ ውስጥ ያው ጽኑ የሆነ ስም እሳት መኖር መቻል አለበት። ድርጅቶች ደግሞ በምን ሁኔታ ላይ እንዳሉ፣ ሚዲያዎች ራሳቸው ያሉበት የአቋም ደረጃ ሊገመግማቸው ያያቸው ይገባል ትላሉ።
ወደ መጨረሻው አካባቢ ይሄድን ነው እና ዶክተር አብይ በተመረጠ ጊዜ የወያኔ ዋና በተለይ ደግሞ ወያኔን ለበትረ ስልጣን ካበቁት ውስጥ ምራባውያን ግልጽ ነው እነሱም አይደብቁም ለምሳሌ ያህል እነ ሄርሞን ኮን የአሜሪካው ጽ ጉዳይ ክፍል ኃላፊ ሰራተኛ የነበረው ሚስተር ኮን በወያኔም ሻቢያንም እንደዚሁም ደግሞ ደርግን አስተባብሮ የኢትዮጵያ ህብረ ብሔራዊ የሆኑ ይቅርታ ህብረብሔራዊ የሆኑ ድርጅቶችን እዛ ጉባኤ ላይ እንዳይካተቱ ካደረጉት ግለሰብ አንዱ ነው። አሁን ቆይቶ ደግሞ ሰሞኑን በጣም በትዊተር ብዙ መልእክቶችን እያሰራጨ ነው። ከዶክተር አብይ ጋር እንደሚቆም ምራባያን ከዶክተር አብይ ጎን እንደሚቆሙ ወናቸውን የሚገልጹ ስራዬ ጉዳይ ብሎ እየገለጸ ያለበት ሁኔታ ነው። በዚህ ላይ ደግሞ ቅድም እንደገለጽከው በኢትዮጵያኖች ጥረት ወያኔን የሚያንቅ ወያኔን የጥቅም ቱቦን የሚቀነጥስ ኤችአር 128 በህዝቡ ከፍተኛ ተጋድሎ የተፈጸመበት ጉዳይ አለና በዚህ አመራሩን አብይን በአመራርነት ለማስቀመጥ ለማስመረጥ ምራባውያን ያሉበት ይመስላል።
ይሄ ነገር እንደነበረ ከአሜሪካ ሄዱ ባለፈው ጊዜ በአሜሪካ ፕሬዝዳንት ከተመለሱ በኋላ ከተራራቸው ቢነሱ የተደረጉት ሰው በራሳቸው ይሄንን ስራ ለመስራት መሰረት ሲጥሉ እንደነበረ የተለያዩ ሚዲያዎች የተለያዩ መረጃዎችም ይገኝ ነበር። እሳቸው መንግስት ለውጥ ሊያደርግ የተዘጋጀ ስለሆነ ህዝቡ በትዕግስት መጠበቅ አለበት የሚሉት ቃል እኛ መንግስትን አንፈልግም ነው ያለው። የሱ ለውጥ አይደለም ህዝቡ የሚፈልገው ራሱ መንግስት ነው ራሱ አካሉ ነው። እሳቸው ሌላው እንግዲህ ስማቸውን ላለመጥቀስ ነው አንድ የምክር ቤት አባልም እንደዚሁ ከጠቅላይ ሚኒስትር አብይ ጋር አብሬ ጸልያለሁ እና ጥሩ መሪ የኢትዮጵያ ጥሩ መሪ ናቸው ተስፋ እንዲጣልባቸው ከእሳቸውም ጋር አብሮ መከተል ብለዋል። ስለዚህ ፕሮቴስታንት የሆነ ሰው እሳቸውን ቢያመልክ ሙስሊም ኦርቶዶክስ ወይም ሌላ ካቶሊክ ደግሞ አላመልክም እንዳይል እሳቸው ገደብ ሊጥሩበት የማይገባ ነገር መሆኑን ታሳየው አለ እና ፕሮቴስታንት ምን ያህል በመንግስት ስልጣን ውስጥ ከፍተኛ ስልጣን እንዳለው ለነገሩ መለስ ዜናዊ ካሁን በፊትም ሃይማኖት የለም እና ሃይማኖት እንዲኖር ፈልግ ሲባል አዎ ሃይማኖት የለኝም በነገራችን ላይ ህወሓት ሃይማኖት የላቸውም ሁሉ የባህልና የሃይማኖት በአጠቃላይ አብዮት አካሂደዋል ማለት ይችላል ትተውታል ሁሉንም ነገር እና ለሃይማኖት ጉዳያቸው አይደለም እነሱ ግን ፕሮቴስታንት እምነት የሚከተለው እና የመለስም እናት ፕሮቴስታንት ነበሩ ከዚያም በኋላ ጠቅላይ ሚኒስትር ኃይለማርያምም እንዲሁ ሌሎችም እንደዚሁ እና እነዚህ ሰዎች ይፈልጋሉ የሚፈለጉበት ሌላ መሰረታዊ ምክንያት ስላለ ወደዛም አይሄድም። እንግዲህ የሀገራችንን ሉዓላዊነትና ደህንነት የሚጠብቀው ኦርቶዶክስና ሱኒ ማግለል አንችልም የግድ እኛ ፕሮቴስታንትን እንፈልጋለን ብለን ከዚህ አንጻር 97 ምርጫ ላይ የጂጂ ተራርተር ቡድን አናጎሚሽ ቡድን ከአውሮፓው ተመልካች ቡድን ራሱ የተለየበት እንዳለ እና ብዙ ነገሮችን ታያለ። አንተም ከጠቀስከው አንጻር የውጭ ኃይል የወያኔን ፋሽስት መንግስት የማስቀጠል ዝንባሌ ይሄ የምዕራቡ ዓለም የሚፈልግበት ምክንያት አለው። አናሳ የሆኑ በየሀገራት ጎሳዎች ወይም ብሔሮች የሚባሉ አነሳ ቁጥር ያላቸው ጎሳዎችን በማስቀመጥ በፖለቲካ ስርዓት ውስጥ ሁልጊዜ በስጋት እንዲኖሩ እየተደረገ እና ምንድነው በዛታሚ የውጭ ኃይሎች አንደኛ አመነቱን ተንተርሰው ሁለተኛ ዲፕሎማሲና ፖለቲካውን መነሻ አድርገው የሚያደርጓቸው ነገሮች እንዲያውም አንድ የመጀመሪያ ይመስለኛል በኋላ ከዚህ ተመጥቷል ተናበቱ ለኦሮሞ ህዝብ ስልጣን ያንሰዋል። እንግዲህ የውጭ ኃይል ገብቶ ይሄን ያህል ፐርሰንት ለኦሮሞ ይሄን ያህል ፐርሰንት ለአማራ ካለ በቃ በዛ ዙር ከኝት ግዛት መግባታችን የማስረጃ ነው። ዞሮ ዞሮ ግን እንደገባን እናውቃለን 27 ከዛም በፊት የሶቪየቶችን እንደ ብናየው እና ለዚህ ነው ሎ ግምት ውስጥ እናስገባ ወደ ውስጣቸው ብንገባ ብዙ ነገር ብዙ ኮተት አለ እና ዞሮ ዞሮ እነዚህ ተሳሳቱ ሚዲያዎች ጋዜጦች ወያኔ የተመለመሉ ኃይሎች እና ሌሎችም ተዳምረው ህዝቡን አሳስተውታል። አብይ ምርጫም ትክክል ሳይሆን ትክክል ነው ተብሏል እና ከተጽኖ የወጣ አይደለም ብለን መውሰድ እንችላለን። ሌላው ቀርቶ HR 128 እንዳይደርግ ይደረግ የነበረው ሙከራ የሚከተለውን ምዕራፍ ለመከላከል የሚደረገው ጥረት እንዳየው ፍላጎት እንዳለ ያሳያል። ዞሮ ዞሮ ግን የዚህ ሁሉ የአብይ ድጋፍ በውጭው ሆነ በአገር ውስጥ የምናያቸው ነገሮች አንደኛ አብይ ኦሮሞ ነው አብይ ሙስሊምም ነው አባቱ ስሙ አምሮን ለሚገዛው ሰው ያው አህመድ ስለሚባል በዚህ እንዲገዛ ይችላል ነው ተዋት ብልጥ ነው ይሄ ሁሉ እንደ ሸቀጥ ይቀመጣል ይተበቅበታል። እናቱ ኦርቶዶክስ ናቸው የነም ተዋት ይተበቅበታል አማራም ናቸው ይላቸዋል። እናቱ በኢትዮጵያ ፖለቲካ ውስጥ ሚና ያላቸው ለአማራው ምን ነፃነት ያመጣውልን። ሌላው ራሱና ባለቤቱ ፕሮቴስታንት ናቸው ኦፍኮርስ ይሄ ድጋፍ አስገኝ ልትወለዳል በተለየ ከውጭም ከውስጥም ካለው ይሄን አማኝ ከሆነ ፕሮቴስታንት ውስጥ ሌላው ኦሮሞ ነው አማራ ሌላው ወጣት ነው ሌላው ዶክተር የሚለው ያነባራ ሁኔታ ደግሞ ከቢጣን ሰለማን ጋር አስተዋጽኦ አለው። እነዚህ ሁሉ ተዳምረው ብቻ ለአብይ ድጋፍ ራሱም ደግሞ ለድራማ የተዘጋጀ ጠንካራ ሰው የመሆን ጥሩ አክተር የመሆን በመሰረቱ በድራማ ውስጥ ጥሩ ተዋናኝ ስትመርጥ ነው ተቀባይነት የምታገኘው አድማጭ ተመልካች የሚኖርና ጥሩ ድራማ ተሰርቷል። ይሄ ድራማ ለአንድ አመት ያህል የቀጠለም ይመስለኛል። የባህር ዳሩ ጉዞ ኢትዮጵያዊነትን መስበኩ አሁን ስለ ኢትዮጵያ ከተሰበከ ሁሉም ነገር ይቅርብኝ የሚል ኢትዮጵያዊ ምናለ የምናውቀው ስለሆነ ማለት ነው። እና ንግግር ሌላ ተግባር ሌላ መሆኑን ስንገነዘብ ብቻ ነው ይህንን ፋይዳውን መገንዘብ የምንችለው። እና ይህንን ከተገነዘብን የነበሩት ነገሮች እንቅስቃሴው ጥሩ ነበር፣ ውጤቱ ግን ተበላሽቷል ብለን መደምደም እንችላለን።
ቅድም እንደገለጽከው ባለፉት 27 አመታት የኢትዮጵያ ተማሪዎች የኢትዮጵያ ወጣቶች ለምንም ለማንም ሳይሆን ሁሉም በግራ በቀኝም ማለት ይችላል በስልጣን ላይ የነበረው ኢትዮጵያዊ ነው ተቃዋሚም ኢትዮጵያዊ ነበር ግን የታሪክ አጋጣሚ ሆኖ መተላለፍ ሆኖ ያ ሁሉ ልቂት ተደርሷል። የተጎዳው ተጎድቷል። እንደገናም ደግሞ አሁን በዛ ክፍተት መካከል ኢትዮጵያዊነት እንጥፍጣት የሌለው ይሄ መጋኛ ስርዓት ተብሎ ሊጠራ የሚችል ወያኔ ገብቶ 27 አመት ሰውም እጁን አጣጥፎ አልተቀመጠም። በግልም በቡድንም በገጠርም በሁሉም ክልሎች ቅድም የገለጽካቸው ከፍተኛ መስዋዕትነት ተከፍሎ ከአምስት አመት በፊት የኢትዮጵያ ሙስሊሞች ትግል ከዛ ኦሮሚያ አማርኛ እየተባለ ስርዓቱን ገደል አፋፍ ላይ ከደረሰ በኋላ ያው ባለ ሎተሪ የሆነ ስርዓት ስለሆነ በአጋጣሚ ይሄን ያህል ቲያትር አዘጋጅቶልን ለጊዜው ውሃ ያፈሰሰበት ይመስላል። ግን እንደ አቶ አያሌው እንዳንተ እንዳለ ተመክሮ እርግጥ ያ ማለት የኢትዮጵያ ሕዝብ በሙሉ ባርነቱን አምኖ ተቀብሏል ማለት አይደለም። በቋፍ ያለ ነውና በአሁኑ ሰዓት መሰረታዊ ለውጥ እንዲመጣ በህብረተሰቡም በተለይ ደግሞ ኃላፊነት ካለባቸው የተቋሚ ፖለቲካ ድርጅቶች ሁሉም ምን መደረግ አለበት ትላለ?
ጥሩ ነው። ጥሩ ጥያቄ ነው። በአጠቃላይ እንደተባለው 96 ካቀረብኩት ሪፖርትም ላይ እንደማስታውሰው አመጹ በሁለት አመት ውስጥ ይከሰታል። ከዛ በኋላ በተለያየ መልክ ሊዳፈን ይችላል። ከተዳፈነ በኋላ ግን ሌላ ጊዜ ከዚህ ተቆቁሮ ወጥፈል የሚያነሳው አመጽ በጣም የከበደ ይሆናል ብየገለጽኩበት ነገር ነበረ። እንዳልኩትም በሁለት አመት ውስጥ ያን የተከሰተ አሁንም ያው በከፍተኛ ሁኔታ ወያኔን ወደ መጨረሻው ደረጃ ያደረሰው ነው። ወደ መጨረሻው ደረጃ ደርሷል። አሁንም አታሎ ለማለፍ ሞክሯል ብንልም ግን የተዳፈነ ሰዓት ነው የኢትዮጵያ ህዝብ አመጽ። ምክንያቱም የሚረባቸው ሰዎች አሁን የኢኮኖሚ ለውጥ አይደላቸው። የሚታሰሩ ሰዎች፣ የሚጋዙ ሰዎች፣ የሚናቁ ሰዎች፣ ከቦታ ቦታ ተንቀሳቅሰው እንዳይሰሩ የታገዱ ሰዎች፣ በብሔራቸው የተገለሉ፣ በብሔራቸው እንዲጋጩ የሚደረገው የህብረተሰብ ክፍል እንዲህ ሁሉ መፍትሄ አላገኙም። ባላገኙበት ሁኔታ ለጊዜው እንደበረደ ነበልባሉ እንደቆመ ረመጨቱ ወይም ሳቱ ግን እንዳለ ግምት ውስጥ እናስገባ። የሚቀጥለው አመት ከዚህ የሚማረው ትምህርት አለ። የተለያዩ አደናጋሪ ሚዲያዎች እንደማያደናግሩት የውጭ ኃይሎች ጣልቃ ገብነት የሱን ነጻነት እንደማያረጋግጡለት በወያኔ የግለሰቦች ሹምሽር ምንም ለውጥ እንዳያመጣ እንደማያችል ብዙ ሰው መክሮታል። ስለዚህ የህዝብ አመት እሳተ ገሞራ ነው። የተወሰነ ጊዜ እሳተ ገሞራ ከመፈንዳቱ በፊት እንደሚታወቀው የተወሰነ ጊዜ ኮስት የመጣመቁን ነገር ለማየት ምርት መንቀጥቀጥ ይታያል፣ ሌሎች ነገሮች ይታያሉ። ከገደፈለ በኋላ ግን ከቁጥጥር ውጪ ነው የሚሆነውና የህዝብ አመጽ እሳተ ገሞራ ነው። አንድ ወቅት ሲፈነዳ ሁሉንም ሲያዳርስ ተስፋ ያጣ ህዝብ መንግስቱን እንዳልነበር ማድረግ ሲፈልግ ያን ጊዜ ድርጅቶችም አይቆጣጠሩትም፣ ህዝቡም ራሱን የሚቆጣጠርበት ጊዜም ያስፈልገዋል። ከቁጥጥር ውጪ ይሆናል። ከቁጥጥር ውጪ ሆኖ ግን የሚመሰረታት ሀገር ከውድቀት የተማረባት እና መስዋዕትነት የከፈለባት ስለምትሆን ምናልባትም አሁን እኛ ከምንገምተው በላይ ኢትዮጵያን የሚናፍቅ ኢትዮጵያን የሚወድ ለዘለቄታው ነጻነቷን የሚያከብር ትውልድ እና ስርዓት ይፈጠር ይሆናል። ይሄን ለማድረግ መሪ የፖለቲካ ድርጅቶች ያስፈልጋሉ። መሪ ግለሰቦች፣ ራዕይ ያላቸው ሰዎች ያስፈልጋሉ። ብዙሃኑን አንቀሳቅሰው ለትልቅ ኃላፊነት ለጥፋትም ሆነ ለልማት የሚያወሩ ግለሰቦች ናቸው። የሁለተኛውን የዓለም ጦርነት ለዚያ ደረጃ ያደረሰው ሂትለር ነው። ለአውሮፓውያን እድገት ለአሜሪካ እንደዚህ መሆን አውሮፓውያን አሜሪካ ድረስ መጥተው ይችን ሀገር እንዲህ ይለውጡ ዘንድ ደግሞ የእንግሊዝ መንግስት ወይም በመንግስት ስልጣን ላይ የነበሩ የጥቂት ግለሰቦች ወሳኝነት ሚና የነበረ ራዕይና ስትራቴጂ ውጤት ነው። ስለዚህ ጠንካራ የማይናወጥ አቋም ያለው በጥቅም ወይም በተለያዩ በስልጣንና በገንዘብ ፍርፋሪ የማይደለሉ የፖለቲካ መሪዎች ያሉበት፣ ፖለቲካ መሪዎቹ በየጊዜው ራሳቸውን እየገመገሙ ከጉድለታቸው መማር የሚችሉበት፣ ተጠያቂነትና ግልጸኝነት የሰፈነበት የፖለቲካ ድርጅትና አሰራር የሰፈነበት ነባራዊ ሁኔታ ተከስቶ ህዝቡን ማስተባበር ችሎ እውነታውን ብቻ ሳያደናግር ህብረተሰቡን ሊያሳውቅ የሚችል ሚዲያ ዘርግቶ በሀገር ውስጥና በውጭ ያለውን ትግር አንድ ላይ ማስተሳሰር ማስፋፋትና ማሳደግ የሚችል በየጊዜው ከህዝብ የሚቀርበውን አስተያየት ከግለሰብ የሚሆኑ ከቡድን የሚቀርቡትን አስተያየቶች፣ ቅሬታዎች ተቀብሎ ማስተናገድ የሚያስችል ነባራዊ ሁኔታ፣ አሰራር፣ አደረጃጀት ያለው የፖለቲካ ድርጅት ካለ ህዋትን ያሸንፈዋል። ህዋት በዚህ መንገድ ነው ለድል እየበቃ እያታለለን። አሰራር አለው፣ አደረጃጀት አለው። እነዚህን በምንም ሳይሸራረፍ ነው የሚቀበላቸው። ሌሎች ድርጅቶች ላይ ስትሄድ ግን ይሄ ሁሉ ነገር የለም። በልማድ ነው፣ ጎት ነው፣ በግለሰባዊ ጉድለትና ስሜት እየተነዳ ነው ሁል ጊዜ የሚሰራው። በህዝብ ጭብጨባ ላይ ብቻ ተመስርቶ ውሳኔ የሚወስን ይዋጋ የሚነሳ የጥቁር አበጋዝ ነው። በጭብጨባ ላይ ግን አይደለም መሆን ያለበት፣ በስትራቴጂ ላይ ነው፣ በጥናት ነው፣ ወይም በሰከነ አእምሮ ነው መሆን ያለበት። እነዚህን ለማድረግ ግልና የቡድን አመጽን ማስቀጠል ያስፈልጋል። በሀገር ውስጥና በውጪ የግልና የቡድን አመጽ በፖለቲካ ደረጃ ድረስ በሀገር ውስጥ ያለውን ችግር አይተናል። ስለዚህ ወይ በግሉ አለዛ የሚተማመኑ ሰዎች በራሳቸው ወይ ደግሞ የተሻለ የፖለቲካ ድርጅት በውጪ ነጻነት አግኝቶ ከሚንቀሳቀስ ጋር ማድረግ፣ ታማኝና ራዕይ ያለው ጠንካራ የፖለቲካ ድርጅትን መመስረት፣ ታማኝና ጠንካራ የመረጃ ምንጭና ሚዲያ እንዲቋቋምና እንዲፋፋ ማድረግ፣ አደናጋሪና ቀጥረኛ ኃይሎች፣ ሚዲያዎች፣ የፖለቲካ ድርጅቶች ወይም በወያኔ የደህንነት ጣልቃ ገብነት ራሱን የጠበቀ ኃይል መፍጠርና መታገር መቻል ነው። እነዚህን ካደረግን ለዳግማዊ ድል እንበቃለን። ደግሞ ህዝባዊ አመጹ ይቀጥላል። ምንም ይሄ ጊዜ የሚሰጠው ነገር አይደለም። ድራማውም ቀጥሏል። የአብይ አህመድ ንግግሩን ብቻ ነው ሰው ያየው፣ ተግባር አንድም የተለካ ነገር የለም። ስለዚህ ይህንን በማድረግ ለውጥ እናመጣለን። ትግሉ ይቀጥላል። ተስፋም የሚያስቆርጥ አይደለም። ይሄ ነጻነት ጉዳይ ነው። በእኔ በኩል ይሄ ነው። በጣም አመሰግናለሁ ስለተጋበዝኩኝ። ምክንያቱም እውነታውንና ከማያት ጋር ለብረተሰቡ የሚጠቅሙ መረጃዎችን እንዳቀርብ ስለተፈቀደልኝ ጊዜያችሁን ሰውታችሁ ከኔ ጋር ረዥም ጊዜ በማሳለፋችሁ ጭምር
በጣም ጥሩ እነሱ እንደማሳረግ ያናደርገው አቶ አያሌው እንደ ኢትዮጵያዊ ማለት ነው ስርዓት ይመጣል ስርዓት ይሄዳል በተለያየ ምክንያት ግለሰቦች አመኑበት አላመኑበት ስርዓት ውስጥ ይገባል አቶ አያሌው መንገሻ በአሁኑ ስርዓት ላይ በመረጃና በደህንነት ውስጥ ሰርቷል አይደለ እኔ አያሌው መንገሻ ይሄን አፋኝና ጸረዝ ቢሆነ ስርዓት እንደው በግል ባልጠየቅ እንኳን እንደ ስርዓት ተጠየቃለሁ ብለ ለሌላውም ትምርት እንደው ምክንያቱም አብዛኛው የመጣ በመሪነት ይቀመጣል የጸጸት ስሜት አይሰማው ይሄን ስርዓት ብቻ አይደለም ያለፈውም ማለት ነው እና ይሄ በዚህ አስተያየት ምን ተሰጣለ እኔ አያሌው መንገሻ ኢትዮጵያዊ ወንድማችሁ በማንፈልገው ስርዓትስ በዚህ አጋጣሚ ዝልዝሉ ሳይሆን ሁላችንም ማለት ነው ሁሉም የይቅርታ መንፈስ በግል ላይ ሰራ ይችላል እዚህ ስርዓት ስለነበርኩኝ እንደ ስርዓት ተጠይቃለሁ ብለ ይፋ አድርገው ለሰው ማለት ነው እንደው ሁሉም እንደዛ መማር አለበት ማለት ነው
ያው እኔ እንደዛው ራሴን እንደ ታግሎ እንደመጣ እንደ ህዋት አባል ሳይሆን የፖለቲካ ስርዓቱን አምኖ ደርግን እንደለወጣው ሳይሆን እንዳንዴ መንግስት ሰራተኛ ወይም ሲቪል ሰርቫንት ነኝ ስለዚህ በሀገሪቱ ውስጥ ከአምስት ሚሊዮን በላይ የመንግስት ሰራተኞች አሉ የጤና የግብርና የትምህርት ሚኒስቴር ሌሎች ስለዚህ ተነሱ ለይቻለው እንደ ጉልለት የማየው እንደ ጉልለት ላይው ከሆነ በግል የበደልኩት በኢንፍራስትራክቸር ምክንያት የተጎዳ ግለሰብ ቡድን ወይም ማህበረሰብ የፖለቲካ ድርጅት ቢኖር ኦፍ ኮርስ ያለን እንደ ጉልለት ላይው ይችላልው ግን በአጠቃላይ በአጠቃላይ ያኔ ውስጥ መስራት ያታፍራል ግን በአጠቃላይ በወያኔ ቁልፍ ተቋም በደህንነት ተቋም ውስጥ ማሳለፍ ያሳፍራል ማሳፈር ብቻ አይደለም ላይኩት አመታት አብሬ ሲሰራ እንቅልፍ ያጣውባቸው ስበታጭ የኖርኩባቸው ከይቅርታም በላይ ከፍተኛ የሆነ ህሊናዊ ወቀሳና ችግር ውስጥ የገባሁባቸው እና የቁም እስር የቆየሁባቸው ጊዜዎች ናቸው ብየው ልወስዳቸው ይችላል
መስያቷ ያለው መንገሻ እና መሰግናለን እኛ በፍኖተ ዲሞክራሲ እና በፍኖተ ሪይ ተመልካቾቻችን ስም በጣም እናመሰግናለን እግዚአብሔር ይስጥልን
I'll send you a call. I'm gonna get out of here.